ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ከጽዮን ግርማ ጋር ለ30 ደቂቃዎች አብረናችሁ ጫፍ እንደርሳለን።
ሰላም እንደምናመሻችሁ። በዛሬው የጋቢና ጉዞ በባህር ዳር ከተማ በአስቸኳይ ጊዜ እዝ ታስረው የነበሩ 19 ሰዎች ዛሬ ረፋዱ ላይ መፈታታቸው ታወቀ።
ልንጠራችሁ እንችላለን ተብለዋል። ለጊዜው ግን በዓልን ከቤተሰቦቻችሁ እያሳለፉ መልካም በዓል ነው ይገኛል።
ተቃዋሚው ሰማያዊ ፓርቲ የአዲሱ ጠቅላይ ሚኒስትር ንግግር በተግባር እንዲተረጎም የአስቸኳይ ጊዜ አዋጁ እንዲነሳና በተለያዩ እስር ቤቶች የሚገኙ የሕሊናና የፖለቲካ እስረኞች እንዲፈቱ ጠይቋል።
የፖለቲካ ፓርቲዎች ጠላት ሳይሆኑ ለዚች ሀገር ሁለንተናዊ አማራጭ ሀሳብ አንግበው የሚንቀሳቀሱ ናቸው በማለት ከተቃዋሚ ፓርቲዎች ጋር በጋራ ለመስራት በገቡት ቃል መሰረት ቃላቸው ይተገብሩ ዘንድ በተለያዩ እስር ቤት የሚገኙ የሕሊናና የፖለቲካ እስረኞች ሙሉ በሙሉ በመፍታት ከወዲሁ ጥርጊያ መንገድ ሊያመቻቹ ይገባል እንላለን።
በአሜሪካ የሲቪል መብቶችን ለማስከበር በሚሊዮኖች የተቆጠሩ ሕዝብ ያንቀሳቀሱት ዶክተር ማርቲን ሉተር ኪንግ ጁኒየር በነፍሰ ገዳይ ጥይት ከተገደሉ ዛሬ 50 ዓመት ተቆጠረ።
What was on King's mind? What he wanted to talk to me about.
King yasabutna linegruñe yefellegut yedahaw hizb zemecha blow sile tarrut inkisqase neber. Dahawun hizb kemalla hageritu asabasbe wede Washington yije yedallo. Ye United States mengist dihnetin betelayim yetqrochin dihnet yemiyasogid mafties kiyamata ye mengistun inkisqaseoch qatna adergallen.
የማርቲን ሉተር ኪንግ የመብት ትግል እንዳራያ የሆነላቸውን ኢትዮጵያዊ የፖለቲካ መሪ አቶ በቀለ ገርባን በጋቢና እንግድነት ይዘናል።
ደጋግሞ ያነበቡ ሰዎች ምን ያህል ባህሪያቸውን እንደተገረ ይታወቃል።
መጽሐፋቸውንም ተርጉመዋል፣ ይነግሩናል። ሁሉንም ከዝግጅታችን ታገኛላችሁ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
ካለፈው ወር አንስቶ ከ60 ሺህ በላይ የሚሆኑ የኮንጎ ስደተኞች በአነስተኛ ጀልባዎች ዩጋንዳ ገብተዋል። በሰሜን ምስራቅ ኮንጎ ዴሞክራሲያዊ ሪፐብሊክ ከሚካሄደው የህብረተሰቦች ግጭት ለመሸሽ ነው የሚሰደዱት። በኮንጎ ዴሞክራሲያዊ ሪፐብሊክና በደቡብ ሱዳን በሚካሄደው ግጭት ምክንያት ዩጋንዳ የተጠለሉት ስደተኞች ብዛት ከ1.4 ሚሊዮን በላይ ደርሷል። ቁጥሩ እየጨመረ መሄዱም ተገልጿል።
የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ አስተዳደራቸው በኢሚግሬሽን ላይ ጠንካራ እርምጃ እንደሚወስድ ዛሬ ማለዳ ላይ በትዊተር ገጻቸው አስታውቀዋል። የዩናይትድ ስቴትስ ድንበሮች በጣም ደካማ፣ የሜክሲኮና የካናዳ ግን በጣም ጠንካራ ናቸው ብለዋል ፕሬዚዳንቱ። ትራምፕ ይህንን ያሉት ፍልሰተኞች ህገወጥ በሆነ መንገድ ወደ ዩናይትድ ስቴትስ እንዳይገቡ ለመከላከል ከሜክሲኮ ጋር ወደሚዋሰነው ድንበር ወታደሮች እንደሚላኩ ለጋዜጠኞች በገለጹ ማግስት ነው።
አንድ ለንደን የሚኖር ጠበቃ ሩሲያ በአሜሪካ ምርጫ ላይ ጣልቃ ገብታለች በሚል ከሚካሄደው ምርመራ ጋር በተያያዘ ለዩናይትድ ስቴትስ መርማሪዎች በሰጡት ቃል ዋሽተዋል በሚል ክስ ለአንድ ወር እስራትና ለ20,000 ዶላር ቅጣት ትናንት ተበይኖባቸዋል። አሌክስ ቫንደርዝቫን የተባሉት ጠበቃ ከፖል ማናፎርትና ከምክትላቸው ሪክ ጌትስ የንግድ ተባባሪ ጋር ስለነበራቸው ግንኙነት ለፌዴራል ምርመራ ቢሮ መዋሸታቸውንና በመርማሪዎች የሚፈለጉ የኢሜይል መልእክቶችን ማጥፋታቸውን ባለፈው የካቲት ወር አምነዋል።
ዋሽንግተን ፖስት ጋዜጣ ትላንት በዘገበው መሰረት የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ የምርመራው ትኩረት ቢሆኑም በአሁኑ ወቅት የወንጀል ኢላማ አይደሉም ሲሉ ልዩ ካውንስል ሮበርት ሙለር ባለፈው ወር ለፕሬዚዳንቱ ጠበቆች ተናግረዋል። ጋዜጣው ስለ ጉዳዩ የዘገበው ሩሲያ ባለፈው ዓመት በተካሄደው የአሜሪካ ምርጫ ውስጥ እጇን ከመዶሏ ጋር በተያያዘ ፕሬዚዳንቱን ስለመጠየቅ ጉዳይ ሙለር ከጠበቆቻቸው ጋር ባለፈው ወር ስላካሄዱት ድርድር እውቀት ያላቸው በርካታ ሰዎችን መሰረት በማድረግ መሆኑን ገልጿል። ሙለር የሚያካሂዱት ምርመራ የፕሬዚዳንት ትራምፕ የምርጫ ዘመቻ ከሩሲያ ጣልቃ ገብነት ጋር ግንኙነት ኖሮት እንደሆነ ለማወቅ ነው። አድማጮች፣ ለሰዓቱ የያዝናቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ።
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና
ጽዮን ግርማ አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
በባህር ዳር ከተማ በአስቸኳይ ጊዜ እዙ ታስረው የነበሩ 19 ሰዎች ዛሬ ረፋዱ ላይ መፈታታቸው ታወቀ። በሌላ በኩል ደግሞ ሰማያዊ ፓርቲ የአዲሱ ጠቅላይ ሚኒስትር ንግግር በተግባር እንዲተረጎም የአስቸኳይ ጊዜ አዋጁ እንዲነሳና በተለያዩ እስር ቤቶች የሚገኙ የህሊናና የፖለቲካ እስረኞች እንዲፈቱ ጠይቋል። መለስካቸው አመሃ ዝርዝሩን ከአዲስ አበባ አድርሶናል።
ከቀናት በፊት በባህር ዳር ከተማ ለአማራ ህዝብ መብት እንታገላለን በማለት ድርጅት ለመመስረት ሲንቀሳቀሱ በፖሊስ ቁጥጥር ስር ውለዋል የተባሉ 19 ሰዎች ዛሬ ከረፋዱ 5 ሰዓት ላይ መፈታታቸው ታወቀ። የቅርብ ምንጮች ለቪኦኤ እንደገለጹት በባህር ዳር ዩኒቨርሲቲ መምህርና የጣና ደህንነት የአካባቢ ጥበቃ ማኅበር ፕሬዚዳንት ዶክተር ደሳለኝን ጨምሮ 19 ሰዎች ዛሬ የተፈቱት ታስረው ከቆዩበት ከቀበሌ 14 ፖሊስ ጣቢያ ወደ ክልሉ ፖሊስ ኮሚሽን ተጠርተው መታወቂያቸውን በማስመዝገብ በራሳቸው ዋስትና ብቻ እንደሆነም ታውቋል። እነ ዶክተር ደሳለኝ ጫኔ ሲፈቱ ምን እንደተባሉም ተፈራ አበጀ የተባሉ ተቆርቋሪ ነኝ ያሉ ሰው አብራርተዋል።
በምን ምክንያት እንደተያዙ መቼ እንደሚፈልጓቸው የሰጧቸው ነገር ምንም ነገር የለም። እንዲህውጡ ብለው ነው ሸኛቸው። ልንጠራችሁ እንችላለን ተብለዋል። ለጊዜው ግን በዓልን ከቤተሰቦቻችሁ ጋር አሳልፉ፣ መልካም በዓል ብለው ነው ሸኛቸው።
ተጠርጣሪዎች በእርግጥም አንድ የአማራ ሕዝብ መብት ተከራካሪ ድርጅት ለመመስረት የአገሪቱ ምርጫ ቦርድ በሰጣቸው ክስ የአባላት ፊርማ ያሰባስቡ እንደነበረ ታውቋል። በታሰሩበት ወቅት ግን በአንድ ላይ ምሳ በልተው ሲወጡ እንደነበረና ጉዳዩንም ጨርሶ የማያውቁ ሰዎች አብረዋቸው ይገኙ እንደነበረ ምንጮቹ ይናገራሉ። በሌላ በኩል ደግሞ ሰማያዊ ፓርቲ ዛሬ ረፋዱ ላይ ባወጣው መግለጫ የአዲሱን ጠቅላይ ሚኒስትር የዶክተር አብይ አህመድን የሥራ መጀመሪያ ንግግር በበጎ መልኩ እንደሚቀበለው ገልጾ ተግባራዊ ለመሆኑ ግን ያለውን ጥርጣሬ ተናግረዋል። ስለሆነም የጠቅላይ ሚኒስትሩ ንግግር በተግባር የሚተረጎመው በየእስር ቤቱ የሚገኙ የፖለቲካና የህሊና እስረኞች በሙሉ ሲፈቱ ነው ብሏል። የሰማያዊ ፓርቲ የሕግ ክፍል ኃላፊ አቶ ይድነቃቸው ከበደ
የፖለቲካ ፓርቲዎች ጠላት ሳይሆኑ ለዚች ሀገር ሁለንተናዊ አማራጭ ሀሳብ አንግበው የሚንቀሳቀሱ ናቸው በማለት ከተቃዋሚ ፓርቲዎች ጋር በጋራ ለመስራት በገቡት ቃል መሰረት ቃላቸው የተገበሩ ዘንድ በተለያዩ እስር ቤት የሚገኙ የህሊናና የፖለቲካ እስረኞች ሙሉ በሙሉ በመፍታት ከወዲሁ ጥርጊያ መንገድ ሊያመቻቹ ይገባል እንላለን። በወቅቱ በአገሪቱ ላይ የተጫነው የአስቸኳይ ጊዜ አዋጅ ለህዝቡ ጥያቄና ህዝባዊ እምቢተኝነት ችግር ፈቺ ምላሽ መስጠት የሚችል አይደለም። ከዚህ አንጻር አዲሱ ጠቅላይ ሚኒስትር ስራቸውን በይፋ በጀመሩ ቀናት ይህንኑን አፋኝ አዋጅ በአስቸኳይ ከኢትዮጵያ ህዝብ ጫንቃ ላይ እንዲያነሱ በአጽንኦት እንጠይቃለን።
ፓርቲው በዚሁ መግለጫው በቅርቡ ከቀያቸው የተፈናቀሉ ዜጎች በአስቸኳይ እንዲቋቋሙና ይህን የማፈናቀል ስራ የሰሩ ወንጀለኞች ያላቸውንም ለፍርድ እንዲቀርቡ ጠይቀዋል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። በአሜሪካ የሲቪል መብቶችን ለማስከበር በሚሊዮኖች የተቆጠረ ህዝብ ያንቀሳቀሱት ቄስ ዶክተር ማርቲን ሉተር ኪንግ ጁኒየር በነፍሰ ገዳይ ጥይት ከተገደሉ ዛሬ 50 ዓመት ተቆጥሯል። ኪንግ በሁከት አልባ ትግል ፍልስፍናቸው አማካኝነት ዩናይትድ ስቴትስ የ20ኛው ክፍለ ዘመን ሁለት ታላላቅ ህግጋቷን የምትደነግግበት ደረጃ ላይ እንድትደርስ ረድተዋል። አንደኛው የ1964ቱ የሲቪል መብቶች ህግ ሲሆን ሌላኛው ደግሞ የ1965ቱ የመምረጥ መብት ነው። የቪኦኤው አራሽ አራብዲሳ የኒህን የአሜሪካ ሲቪል መብቶች ንቅናቄ መሪ ታሪክ መለስ ብሎ ይቃኛል። ቆንጅታዬ ዝርዝሩን ይዘዋለች።
ቄስ ዶክተር ማርቲን ሉተር ኪንግ ጁኒየር የመጨረሻ ጉዟቸውን እንደ አውሮፓውያን አቆጣጠር ሚያዝያ 9/1968 ዓመተ ምህረት አደረጉ። ጉዞ ወደ ዘላለማዊ እረፍት። ከዚያ ከአምስት ቀናት ቀደም ብሎ ሚያዝያ 4 ቀን ልክ የዛሬ 50 ዓመት መሆኑ ነው ኪንግ ጄምስ ኤርል ሬይ የተባለ ሰው ቴኒሲዋ ሜምፊስ ከተማ ሎሬን ሞቴል በረንዳ ላይ በጥይት መጥቶ ገደላቸው። በኋላም በዚሁ ወንጀል ተፈርዶበታል። የኪንግ አስከሬን በሁለት በቅሎ ተሳቢ የእርሻ ቁሳቁስ ማጓጓዣ ላይ ተጭኖ ወደ ትውልድ ከተማቸው አትላንታ ሲደርስ ከመቶ ሺህ የሚበልጡ ሰዎች ጎዳናው ዳርና ዳር ተኮልኩለው ተቀብለዋል። በሲቪል መብቶች መብት ተከራካሪው ቀበር ላይ የዘመኑ ስመጥር ሰዎች ተገኝተዋል። ሴኔተር ሮበርት ኬኔዲ፣ በኋላ ፕሬዚደንት የሆኑት ሪቻርድ ኒክሰን፣ የሲቪል መብት ትግል ጓዳቸው የነበሩት ጄሲ ጃክሰን እና ሌሎችም። በ2011 ነሐሴ ወር የማርቲን ሉተር ኪንግ መታሰቢያ ሐውልት ምረቃ ላይ ቄስ ጄሲ ጃክሰን ለቪኦኤ በሰጡት ቃል አስታውሳሉ።
የጥንካሬና የፍትህ የሰላምና የርቅ ተምሳሌት ናቸው። ነገር ግን እርቀ ሰላም ላይ ደረስነው ከባድ ትግል አካሂደን ነው።
ተበተኑ፣ ትዕዛዝ ነው ይህ ሰልፍ እንዳይቀጥል።
አላባማ ውስጥ የተካሄደው ትግል በአሜሪካ ደቡባዊ ክፍለ ግዛቶች ጥቁሮች ተነፍገው የኖሩት የመምረጥ መብት እንዲሰጣቸው በመጠየቅ ነበር። ሰልማ ከተማ ውስጥ ፖሊሶች እንደገና በሲቪሎች ላይ የኃይል እርምጃ ወሰዱ። ብላዲ ሰንዴይ፣ ደም የተፋሰሰባት ሰንበት ተብሎም ይታወቃል ቀኑ። ሰልማ ውስጥ ተማሪዎች ባካሄዱት የተቃውሞ ሰልፍ ላይ መሪነቱን ይዘው ከነበሩት መካከል አንዱ ኮንግረስማን ጃን ሉዊስ ነበሩ።
They came toward us, beating us with nightsticks, tramping us with horses.
ወደ እኛ ይገሰግሱ ጀመር። በዱላ ደበደቡን፣ በፈረሶቻቸው ረጋገጡን፣ አስለቃሽ ጋዝም ረጩብን። አንዱ ፖሊስ እንዳውም በዱላ ጭንቅላቴን መታኝ። ድልድዩ ላይ ስንደርስ አንጎሌ ላይ በድብድባው በደረሰ ጉዳት ታመምኩ።
በጊዜው የነበሩ ተሳታፊ እረ አንድ ሰው ወደ ሐኪም ጋር የሚያደርስልን ልናገኝ እንችላለን ብለው ሲማጸኑ ነበር የተሰሙት። እንደገና ጃን ሉዊስ
I thought I was going to die.
የምሞት ነበር የመሰለኝ። ሞትን እፊቴ ቆሞ የማየው ነበር የመሰለኝ። በቃ
በቴሌቪዥን የታየው የጥቃቱ ትዕይንት በሀገሪቱ ዙሪያ ቁጣ ቀሰቀሰ።
We must let the world know. And it is necessary to prove.
ይህን ድርብርብ እኩይ ተግባር መቃወም አስፈላጊ መሆኑን ለዓለም ማሳወቅ አለብን። የመምረጥ መብት መነፈጉ ያመጣቸውን ችግሮች፣ የፖሊሶችን የጭካኔ አድራጎት፣ እነዚህን ሁሉ መቃወም አለብን።
ከጥቂት ቀናት በኋላ ዶክተር ኪንግ በብዙ 10 ሺዎች የተቆጠሩ ሰዎችን እየመሩ ከሰልማ ወደ ክፍለ ሀገሯ ዋና ከተማ ወደ ሞንትጎመሪ በሰልፍ እንዲጓዙ በፍርድ ቤት ትዕዛዝ ፈቃድ አገኙ። እንደገና ኮንግረስማን ጃን ሉዊስ
ማርቲን ሉተር ኪንግ ጁኒየር ኬም ባውንድ ቱ ቪዚት ሚ in my hospital room and said, John, don't worry, we will make it from Stalman.
Martin litayqeñ hospital metta nam indi halen John menim indatichenek keselma tenesten Montgomery indersallen yememret mebtoch hgum yitsedqallalen.
Yoqtu president Lyndon Johnson yesivil mebtoch hgun ferrmew ketedenegege bohala አሁን የዶክተር ኪንግ እንቅስቃሴ ስልት የመምረጥ መብቶች ህጉን ለማጸደቅ እንቅስቃሴ ማካሄድ ላይ አተኮረ። ጄሲ ጃክሰን ያስታውሳሉ።
He believed in the legal process. He thought litigation alone was too slow. You needed litigation.
ማርቲን በህጋዊ ሂደት የሚያምን ሰው ነበር። በፍርድ ቤት መማገት ብቻውን የተፋጠነ ውጤት እንደማያመጣ ተገነዘበው። ሙግቱም ሰልፉም ህጉም አስፈላጊ ነበር። ሰፊውን ህዝብ ሰልፍ እንዲወጣ ለማንቀሳቀስ ህዝባዊ እርምጃዎች አስፈላጊ መሆናቸውን፣ የተቃውሞ ሰልፉን የግድ አስፈላጊ ያደረገውን ባህል መቀየር የግድ መሆኑን አምነውበት ነበር።
ከሁሉም ዝነኛው ታላቅ ሰልፍ ታዲያ በ1963 ማርች ኦን ዋሽንግተን፣ ወደ ዋሽንግተን እንትመም የተሰኘው ሰልፍ ነበር።
ህልም አለኝ። አንድ ቀን ይህች ሀገር ቀና ብላ እንደምትነሳ ህልም አለኝ።
ይህንን የማርቲንን ንግግር ለማዳመጥም በዋሽንግተኑ ታላላቅ ታሪካዊ ሐውልቶች በሚገኙበት ብሔራዊ አደባባይ ላይ በዋሽንግተን ሞል ቁጥሩ ከ250,000 በላይ የሚገመት ህዝብ ወጥቶ ነበር። ህልሙም በባርነት ቀንበር በተያዙ ሰዎች ጀርባ ላይ በተገነባችው ሀገር ነጻነትና እኩልነት ሰፍነው የማየት ህልም ነበረ። የዶክተር ማርቲን ሉተር ኪንግን የትግል እንቅስቃሴ እየተከታተለ እንዲዘግብ ወደ ቴኔሲዋ ሜምፊስ ከተማ ተልኮ የነበረው የኒውዮርክ ታይምስ ጋዜጠኛ ኤርል ካልድዌል እንዲህ ሲል ያስታውሳል።
What was on King's mind and what he wanted to talk to me about?
King ያሰቡትና ሊነግሩኝ የፈለጉት የድሃው ህዝብ ዘመቻ ብለው ስለጠሩት እንቅስቃሴ ነበር። ዳውን ህዝብ ከመላ ሀገሪቱ አሰባስቤ ወደ ዋሽንግተን ይዤ ሄዳለሁ። የዩናይትድ ስቴትስ መንግስት ድህነትን በተለይም የጥቁሮችን ድህነት የሚያስወግድ መፍትሄ እስኪያመጣ የመንግስቱን እንቅስቃሴዎች ቀጥ እናደርጋለን ይህን ነበር ያሉኝ።
የሲቪል መብቶች ከበሬታ ህጉ መደንገጉ በራሱ በ1960ዎቹ በህጉ ዘርፍ ለውጦች አምጥቷል። ተሟጋቾች ግን ተጨባጭ ለውጥ ፈጥኖ እውን እንዳልሆነ ይናገራሉ። እንደገና ጄሲ ጃክሰን
We are different and a better nation today in the sense that the barbaric laws
እነዚያ አረመናዊ ህጎች እነዚያ የዘር መድሎ ህጎች በመወገዳቸው ዛሬ ሀገራችን ከቀድሞ የተለየችና የተሻለች ሆናለች። የማህበራዊ ኑሮ ልዩነቱን አጥቦታልና ምጣኔ ሀብታዊ ልዩነቶችን በተመለከተ ግን ነጻነን ነገር ግን ሙሉ እኩልነት ላይ አይደለንም።
የማርቲን ሉተር ኪንግ ጁኒየር የሰላማዊ ተቃውሞ ስልት ዛሬም ሕያው ነው። በቅርቡ ለህይወታችን እንሰለፍ ማርች ፎር አወር ላይቭስ በሚል መሪ ቃል ዋሽንግተን ላይ በተካሄደው ሰልፍ የታየውም ይኸው ነው። የመሳሪያ ቁጥጥር እርምጃዎች እንዲወሰዱ በተካሄደው ሰልፍ ላይ ቁጥሩ ወደ 800 ሺህ የሚጠጋ ህዝብ ተሳታፊ እንደነበረ ተገምቷል። አንዲቱ የሰላማዊ ተቃውሞ መሪ የማርቲን የልጅ ልጅ ነች፣ ዮላንዳ ሩኔ ኪንግ።
His four little children will not be judged by the color of their skin but by the content of their character.
አያቴ አራቱ ትናንሽ ልጆቻቸው በባህሪያቸው እንጂ በቆዳ ቀለማቸው የማይመዘኑበት ቀን እንዲመጣ ህልም ነበራቸው።
ማርቲን ሉተር ኪንግ ለእኩልነት ስላካሄዱት ሰላማዊ ዘመቻ በ1968 በነፍሰ ገዳይ ጥይት ከመገደላቸው ቀደም ብሎ የኖቤል የሰላም ሽልማት ተሰጥቷቸዋል። በመላው ዩናይትድ ስቴትስ ከመቶ በላይ ትምህርት ቤቶች፣ ከ900 በላይ ጎዳናዎች በስማቸው ተሰይመውላቸዋል። It's been a long time coming
but I know በቅርቡ ከእስር የተፈቱት አቶ በቀለ ገርባ በእስር ቤት እያሉ ከአቶ አንዱዓለም አራጌ ጋር የጀመሩትን አንድ የማርቲን ሉተር ኪንግ መጽሐፍ በኦሮምኛና በአማርኛ ቋንቋ ጽፈው አንዱን አሳትመዋል። ሌላኛው ደግሞ ህትመት በመጠባበቅ ላይ ይገኛል። አቶ በቀለ ገርባን ያነጋገረቻቸው ጽዮን ግርማ ተከታዩን ይዛለች።
የሲቪል መብቶች መከበር ትግል መሪው ዶክተር ማርቲን ሉተር ኪንግ በአሜሪካ ምድር እጅግ በርትቶ የነበረውን የዘር መድሎ በመሩት ሰላማዊ ትግል አሜሪካንን ከጨለማ ወደ ብርሃን ያመጣ ቅርስ አትርፈዋል ተብሎ ይነገርላቸዋል። በየአመቱም የተወለዱበትና የተገደሉበት ቀን እየተነሳ ይታወስላቸዋል ይዘከራላቸዋል። በቅርቡ ከእስር የተለቀቁት ኢትዮጵያዊው የፖለቲካ ሰውና የሰብአዊ መብት ተሟጋች አቶ በቀለ ገርባ በመጀመሪያው የእስር ጊዜያቸው ከሌላኛው የፖለቲካ ሰውና በአሁን ወቅት በእስር ላይ ከሚገኘው አቶ አንዱዓለም አራጌ ጋራ I have a dream writings and speeches that changed the world የተሰኘውን የማርቲን ሉተር ኪንግን መጽሐፍ በአማርኛና በኦሮምኛ ቋንቋ ለአንባቢ ለማድረስ የትርጉም ስራውን እስር ቤት ውስጥ እንዴት እንደጀመሩት ይናገራሉ።
የማርቲን ሉተር ኪንግ ጻፎች በአጋጣሚ ሆነው የገቡት አልፒ ማረሚያ ቤት ቻለን መጽሐፎቹ የመጡት ለአንዱዓለም አራጌ ነበረ። እሱን በጋራ እናነብ ነበረ። ካነበብን በኋላ አሁን ያቀድ ላለነው ሰላማዊ ትግል በጣም ሊያግዝ ይችላል፣ ሊረዳ ይችላል በሚል ስሌት ተመሳሰል እሱ ወደ አማርኛ ደግሞ ወደ ኦሮምኛ መተርጎም ጀምረን ነበረ። ነገር ግን ሳንጨርስ እኔም ብዙ ወደ ዝዋይ ሲዛገር እሱ እዛ ቀረ። ዝዋይ መሄድ ሳይሆን ትርጉሜን ያቋረጠብን መጽሐፉ ተወስደብን ነው። መጽሐፉ ከተወሰደብን በኋላ እኔ ሌላ መጽሐፎች ትርጉሜ ወደ ኦሮምኛ መተርጎሙን ጨረስኩኝ። አጋጣሚ ሆኖ ግን አንዱዓለም ቤት የታካለታል መሰለኝም መጽሐፉ ስለተወሰደበት ሳይጨርስ ቀርቷል። ከዛ በኋላ እንደወጣ ወይም መጽሐፉ ለማሳተም ብረት አድርጌ ሳትሜ ለህዝቡ ሳላደርስ በድጋሚ እንደገና ታሰር ግል አጋጠመኝ።
ለሁለተኛ ጊዜ ከታሰሩም በኋላ በኦሮምኛ ቋንቋ የታተመው መጽሐፋቸው ገበያ ላይ ውሎ የመሰራጨት እክል ግን እንደገጠመው ይገልጻሉ። የመጽሐፉ መተርጎም ባለመወደዱ በይፋ መሰራጨት ሳይችል ቀረም ይላሉ።
ነገር ግን አሁን እንደገና ጉዳዩን እየተፈተው በኋላ ማድረግ የሚችለው ማርቲ እንደው ሰውን ተረጃም ሊቀይሩኝ የመጡ ሰዎችን አንዳንዳቸውን አንዳንዱን እየፈተው በህዝብ እጅ እንዲገባ ለማድረግ ጥረት አድርጌያለሁ። ሁለተኛው አንዷለም ያልጨረሰውን በአማርኛ ተርጉሜ ለመጨረስ ሞክሬያለሁ። ነገር ግን ይህም አንዱ ምዕራፍ እንደቀረ የማረሚያ ቤት ኃላፊዎች መጽሐፉን ወሰዱብኝ፣ ሳይመልሱልኝ ቀሩ። ስለዚህ አሁንም መጽሐፉ በድጋሚ ስለተወሰደ ያንን ሊጨርስ አልቻልኩም። አሁን መጽሐፉን አግኝቼ ለማጠናቀቅ ሙከራ እያደረግኩኝ ነው። በቅርብ ለአንባቢዎች ይደርሳል የሚል እምነት አለን።
ምክንያታቸው ደግሞ ኢትዮጵያ ውስጥ ያለውን የተሳሳተ የፖለቲካ ባህልና አስተሳሰብ ላይ ለውጥ በማምጣት ለመቀየር እንዲረዳ ነው ብለዋል።
እንግዲህ በዚህ ሀገር ውስጥ ያለው የፖለቲካ ባህል ምን አይነት እንደሆነ ይታወቃል። አርሶ አንዱን እያጠፋ ህይወት እየገደለ ወንድም የሚገደለ እንደ ትልቅ ዝና እያወራ ይህን ያህል ሰውቻለሁ፣ ይህን ያህል ተሰውቶብኛል እየተባለ እየተነገረ እየተገዳደልን ስልጣን ስንቀባበል ምርን ህዝቦች ነን። ስለዚህ በጣም ይሄ የሚገጭ ነገር ነው። መቀጠልም የለበትም የሚል እምነት ነው ያለኝ። ስለዚህ ለዚህ ይረዳል በሰላማዊ መንገድ ስልጣንን ለመቀባበል መብትን ለማስጠበቅ በፍቅርና በእውነት ላይ ብቻ ተመርኩዞ መብትን ማግኘት እንደሚቻል ለህዝባችን ለማስረዳት ለማስተማር ይህንንም የትግል ስልት ለማስተዋወቅና የተቻለውን ያህል ከፊት ሆኖ ለመምራት ባለን አላማ መሰረት ነው እንግዲህ ይህንን ለማድረግ የሞከርነው። እኔ አንዷለምን ግል ስብዕናችንም ላይ ብዙ ለውጥ ያመጣ ወደፊትም ምናልባት ሌሎችም ይህን መጽሐፍት ያነበቡ ሰዎችም ብዙ ሊለወጡበት የሚችሉበት መጽሐፍት ናቸው ብለን ነው የምናምነው።
ማርቲን ሉተር ኪንግ እንደ አውሮፓውያን አቆጣጠር በሚያዝያ 4/1968 ቴኔሲ ግዛት ውስጥ በምትገኘው ሜምፊስ ከተማ በነፍሰ ገዳይ በተተኮሰ ጥይት በ39 ዓመት እድሜያቸው ነው የተገደሉት። አቶ በቀለ በሰላማዊ የትግል ስልት እንቅስቃሴ ውስጥ የሚገቡ ሰዎች ህይወታቸውንና ኑሯቸውን ለህዝቦች እንደሚከፍሉ ማሳያ ነው ይላሉ።
የሰላማዊ ታጋዮች የሌሎችም የጋንዲን ትምህርት ያለፈ በሰዎች ነው፣ በነውጠኞች እጅ ነው የወደቁትና ነገር ግን እንደዚህ መሆኑ የበለጠ ሰላማዊ ትግል ስርን ሊሸጥ የሚገርግ እንጂ ሰላማዊ ትግል የማያዋጣ መሆኑን የሚያሳይ አይደለም። በህይወታቸው ብዙ በአርአያነታቸው ብዙ ነገሮችን ጥለው አልፏል። በህንድ የምንመለከተው ነጻ ከወጡ በኋላ እንደ ሌሎቹ ሀገሮች የምሬት የመበቃቀል የአሸናፊነትና የተሸናፊነት አንዱ የበላይነት በሌላው የበታችነት ያለቀ ሳይሆን ከዚያ በኋላ በወንድማማችነት ስሜት ዛሬ ህንድና እንግሊዝ በጋራ ገበያ ሀገሮች በጣም በወንድማማችነትና በእኩልነት የሚተያዩበት ደረጃ ላይ ያደረሰ ምሬት የሌለው ቂም በቀልን ያላተረፈ ሰላማዊ የሆነ ከዚያ በኋላም ደግሞ ህዝቦች በጠላትነት እንዳይተያዩ ያደረገ ጥሩ ስልት ነው ተብሎ ነው የሚገምተው። ምናልባት አሜሪካን ማርቲን ሉተር ኪንግ በዚህ አይነት ትግሉን መርተው ትግሮች መብታቸውን ባያገኙ ኖሮ በሌላ መንገድ ቢሆን ኖሮ ከዚህ የባሰ ዛሬ የምናያቸው ነገሮች በከፋ ደረጃ ሊንጸባረቁ ይችል እንደነበረ ይታመናል። ሰላማዊ ትግልም ሌሎችም ትግሎች ድረስ መስዋዕት ሊያስከፍሉ እንደሚችሉ ይታወቃል። ሰላማዊ ትግል ማለት መጀመሪያውኑ ራሱ ታጋዩ በሌላ ላይ ጥቃት አይፈጽምም ማለት ነው እንጂ በእሱ ላይ ጥቃት አይፈጸምም ማለት አይደለም። እሱ ለአደጋ እያጋለጠ ለሌሎች እየኖረ ለሌላው መስዋዕት እየሆነ ነገር ግን ሌላውን ከማጥፋትና ሌላውን ከመጉዳት ሌላውን ከመግደል ይታቀባል። ለዚህም ደግሞ የቆረጠ ነው ማለት ነው እንጂ ራሱ ላይ አደጋ አይደርስም ማለት አይደለም።
አቶ በቀለ የተረጎሙትን መጽሐፍ ባነበቡና ባላነበቡ ሰዎች መካከል ከፍተኛ የባህሪ ለውጥ እንዳዩ ይናገራሉ።
እጅግ በጣም አስከፊ፣ እጅግ በጣም ጥቃት እየተሰነዘረባቸው እንኳን ብዙ ታጋሽነትን፣ ብዙ አስተዋይነትን፣ ብዙ አርቆ አሳቢነትን፣ ለሌሎች መኖርን፣ አርአያ መሆንን ተከትለው የሚሄዱ ሰዎችን ነው የምመለከተው። በሀገር መሪዎች ደረጃም በቤተ ክርስቲያን መሪዎች፣ በሃይማኖት መሪዎች ደረጃም ያንን ጽሑፍ ያነበቡ መጽሐፍ ያነበቡ ሰዎችና ያላነበቡ ሰዎች መካከል ግልጽ የሆነ ልዩነት እንመለከታለን። አለም አንበቢያቸውን ከሚናገሩት ንግግርና ከሚያደርጉት ድርጊት ሁሉ መረዳት የሚቻልበት ደረጃ አሁን ላይ ሁሉ እየደረሱ ነው የሚመስለኝ። አንዳንድ ሰዎችን ሲመለከት ማለት ነው፣ ደጋግሞ ያነበቡ ሰዎች ምን ያህል ባህሪያቸውን እንደተቀየረ እኔ በግልጽ ይታየቃል።
በብዛት በሚሰራጭበት ጊዜ ወደፊት የተሻለ ለውጥ ሊታይ ይችላል የሚል ተስፋ አላቸው አቶ በቀለ ገርባ። ለአሜሪካ ድምፅ ጽዮን ግርማ፣ ዋሽንግተን ዲሲ።
ስራቴ ስቃይ ሰንሰለት ዛሬ በኔና እኔ ይበጠሳል። ነገ በጎ ነገም ጥሩ ቀን ይሆናል። ሁሉም ጥሩ ይሆናል።
አብረን ተጉዘናል። ሁሉም ጥሩ ይሆናል።
ሚካኤል በላይነህ እንግዲህ የዛሬው የጋቢና ጉዟችን በዚሁ ተጠናቋል።
አዎ፣ በዚህ ሙዚቃ ነው የምንሰናበታችሁ። አስተያየቶቻችሁን ሁልጊዜም ፌስቡክ አት ቪኦኤ አማሪክ ላይ በትዊተርም እንደዚሁ ሀሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን።
ስናስተናግዳችሁ ያመሸነው ጽዮን ግርማና
ሄኖክ ሰማእግዜር ነን። በጉዟችሁ የሰመረ ይሁን እያል እንሰናበታለን። ዝግጅታችንን በቴክኒክ ያቀነባበረው ሞክቢል ያበሮ ጋር በመሆን መልካም ምሽት እያልን እንሰናበታለን።
የስርጭት መሐንዲሱ ኒክ ነበር አብሮን የቆየው። እናመሰግናለን። መልካም ምሽት። በነገ ጉዞ እንገናኝ።
Hold on.
VOA. Tunen Radio Nisagala Amerikati.